ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መጀመሪያውኑ ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ስህተት። ምክር ቤቱ እኮ ጊዜው ይራዘም ብሎ የሚጠይቅ አካል እኮ ነው።
የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ድምፅ ነው የሰማችሁት። በትላንትናው ዕለት የፌዴሬሽን ምክር ቤት ያሳለፈውን ውሳኔ የተቃወሙት የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በጋራ የኦጋዴን ነጻነት ግንባር ኦብነግ ደግሞ በተናጠል የተቃውሞ መግለጫዎችን አውጥተዋል። የኦፌኮ ሊቀመንበር ማስተያየት የድርጅታቸውን መግለጫ ተንተርሶ በተደረገ ቃለ ምልልስ ከሰጡት የተወሰደ ነው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ የተጋለጠ ሰው በምርመራ መረጋገጡ ይፋ ከተደረገ ዛሬ 90 ቀን ሞላው። በተለይ ካለፉት 4 ሳምንታት ወዲህ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ ነው። ለዚህም አንዳንዶች ምክንያት ናቸው የሚሏቸውን ጨምሮ የተሰጡ አስተያየቶችን ያካተተ ዘገባም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ከሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የዛሬ ሐሙስ ሰኔ 4 2012 ዓ.ም ምሽት አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ታላቁን ህዳሴ ግድብን በተመለከተ ኢትዮጵያ፣ ግብጽና ሱዳን ፍትሐዊና በትክክል የተመጣጠነ ተጠቃሚነትን የያዘ ስምምነት ላይ ይደርሱ ዘንድ የማመቻቸት ኃላፊነቷን እንደምትቀጥል ፕሬዝደንት ዶናልድ ትራምፕ በድጋሚ አረጋገጡ። በሌላ በኩል የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስቴር ተቋርጦ የነበረው የሶስቱ ሀገሮች ድርድር እንደ አዲስ መጀመሩን አስመልክቶ ባወጣው መግለጫ ግብጽ በአንድ በኩል በዚህ ድርድር እየተሳተፈች በጎን በጸጥታ ምክር ቤት በኩል ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት ግልጽነትና ቅንነት የጎደለው አድራጎት መሆኑን ጠቅሷል። የቪኦኤዋ ፓትሲ ኪዱስዋራን ዘገባና የሚኒስቴሩን መግለጫ የያዘ ዘገባ ሀብታሙ ስዩም አሰናድቷል።
ለስድስት ወራት ያክል ተቋርጦ የነበረው የኢትዮጵያ ሱዳንና ግብጽ የህዳሴ ግድብን የሚመለከት ድርድር ከሰሞኑ አንሰራርተዋል። የሶስቱ ሀገራት የውሃ ጉዳይ ሚኒስትሮች እንደተሳተፉበት በተነገረው ድርድር ሁለተኛ ቀን ውሎ የመጀመሪያ ሙሌትና ዓመታዊ እንቅስቃሴ ወይም ኦፕሬሽንም በተመለከተው ውይይት ኢትዮጵያ ያላትን ወቅታዊ አቋም ማጋራቷን የውሃ መስኖና ኢነርጂ ሚኒስቴር ባወጣውና በሀገሪቱ የውጭ ጉዳይ ሚኒስቴር ገጽ ላይም ጭምር በታተመ መግለጫ ላይ ተነቧል። በዚህ ድርድር ኢትዮጵያ የመጀመሪያ ሙሌትና ዓመታዊ አሰራር መርሆችና ህጎችን በተመለከተ ለእውነተኛ ንግግርና ድርድር ያላትን ቁርጠኝነት ማረጋገጧን፣ በውሃ ሚኒስትሮች ደረጃ ንግግር መጀመሩንም በበጎ እንደምትቀበለው አስታውቃለች። የህዳሴ ግድብን የተመለከተው የመርሆች ሰነድ ሙሉ በሙሉ መከበር እንዳለበት አጽንኦት የሰጠችው ኢትዮጵያ የታዛቢዎች ሚና ድርድሩን ከመመልከትና በሶስቱ ተደራዳሪዎች ጥያቄ የተሻሉ ልምዶችን ከማካፈል የዘለለ መሆን እንደሌለበት ስምምነት ላይ መደረሱን በመግለጫው ላይ አስታውቃለች። የሀገሪቱ ተወካዮች በጎረጎሳውያኑ የካቲት 12 2020 በተገናኙበት ወቅት በህግና ቴክኒክ ቡድኖቻቸው የቀረበው ጅምር ሰነድ የድርድሩ መሰረት መሆን እንዳለበት፣ ኢትዮጵያና ሱዳንም በየፈርጃቸው የመጀመሪያ ምዕራፍ ውሃ ሙሌትና ዓመታዊ አሰራርን የሚመለከቱ መርሆችና ህጎችን ማስገባታቸውን መግለጫው አንስተዋል። በዚህ መግለጫ ላይ ኢትዮጵያ፣ ግብጽ በአሁኑ ድርድር ላይ እየተሳተፈች፣ በሌላ በኩል ደግሞ በጸጥታው ምክር ቤት በኩል ኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር የምታደርገው ጥረት የግልጽነትና ቅንነት ምልክት አይደለም ስትል ወቅሳለች። ተደራዳሪዎች ሀሳቦቻቸው በመርሆችና ህግጋት ውስጥ ይካተቱ ዘንድ እውነተኛ ንግግርና ድርድር እንዲኖር ኢትዮጵያ ጥሪ አድርጋለች። ዓለም አቀፉ ማህበረሰብም ይሄ ይሆን ዘንድ ሀገራቱን እንደሚያሳስብ ተስፋዋን ገልጻለች። በርቀት መገናኛ እየተደረገ የሚገኘው ውይይት ከማክሰኞ፣ አርብና እሁድ ውጭ ባሉት ቀናት እንደሚቀጥልም ተነግረዋል። ይህ በእንዲህ ያለ የግብፁም ፕሬዚዳንት አብዱልፈታ አልሲሲን በቀጠናዊ ጉዳዮች ያነጋገሩት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የህዳሴ ግድብን በተመለከተ ሶስቱ ሀገራት ፍትሐዊ፣ ተገቢና ምክንያታዊ ውል ይገቡ ዘንድ ሀገራቸው ሁኔታዎችን ለማመቻቸት ቁርጠኛ መሆኗን በድጋሚ አረጋግጠዋል። በጎርጎሳውያኑ የካቲት ወር ላይ ኢትዮጵያ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እየተከናወነ ከነበረው ድርድር የማጠቃለያ ምዕራፍ በጉዳዩ ላይ የውስጥ ምክክር አድርጌ አልጨረስኩም በሚል ሳትሳተፍ መቅረቷ ይታወሳል።
በኢትዮጵያ በቀጠሉ የኮሮና ቫይረስ ምርመራዎች ባለፉት 24 ሰዓታት 164 ለቫይረሱ የተጋለጡ ሰዎች መገኘታቸውን የጤና ሚኒስቴር አስታውቋል። 6630 ሰዎች ተመርምረው የተገኙት 117ቱ ወንዶች፣ 47ቱ ሴቶች ሲሆኑ ከአንድ ዓመት እስከ 92 ዓመት የዕድሜ ክልል የሚገኙ ኢትዮጵያውያንና አንድ የውጭ ሀገር ዜጋ መሆናቸውን ገልጿል። 104ቱ አዲስ አበባ ሲሆኑ 26 ሶማሌ ክልል፣ 22 ከአማራ፣ 4 ከትግራይ፣ 4 ከደቡብ፣ 2 ከኦሮሚያ፣ 1 ከሐረሪና አንድ ሰው ከቤንሻንጉል ጉምዝ ክልል መሆናቸውንም ዘርዝሯል። ከኮቪድ-19 በተያያዘ የአምስት ኢትዮጵያውያን ህይወት ማለፉንም ገልጿል። በበሽታው ለህልፈት የተዳረጉት 40 መድረሳቸውን አክሎ አስታውቋል። ዛሬ ያረፉት 4 ወንዶችና አንዲት ሴት ሲሆኑ 3ቱ በለይቶ ማቆያ የነበሩ መሆናቸውንና 2ቱ ግን በአስከሬን ምርመራ ለቫይረሱ ተጋልጠው እንደነበረ የታወቀ እንደሆነ ነው የጤና ሚኒስቴር መግለጫው ጨምሮ ያወሳው። የኮሮና ቫይረስ ወረርሽኝ ወደ አፍሪካ ያውም ስርጭቱን በቀላሉ ለመግታት ወደማይቻልባቸው ገጠራማ አካባቢዎች ስር እየሰደደ ነው ሲል የዓለም የጤና ድርጅት አሳስቧል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
የዓለም የጤና ድርጅት በኮሮና ቫይረስ የተያዙና ህይወታቸው ያለፉ ሰዎችን ቁጥር በጊዜ ሂደት ቀምሮ ባወጣው መረጃ መሰረት ቫይረሱ አፍሪካ ውስጥ በፍጥነት እየተሰራጨ ነው ብሏል። ትላንት ረቡ ሰኔ 3 2012 ዓ.ም የወጣውን መረጃ መሰረት አድርጎም በአፍሪካ የ5000 ሰዎች ህይወት አልፏል፣ 200000 ሰዎች ደግሞ በቫይረሱ ተይዘዋል ብሏል። ድርጅቱ የአፍሪካ ዳይሬክተር ማቺዲሶ ሞዌቴ እንደተናገሩት ቫይረሱ በአፍሪካ 100000 ሰዎችን ለመያዝ 98 ቀናት እንደወሰደበት ገልጸው ቀሪዎቹን 100000 ሰዎች ለመያዝና ቁጥሩን ወደ 200000 ለማሻቀብ ግን የወሰደበት ጊዜ 19 ቀናት ብቻ ነው ብለዋል።
So even though these cases in Africa account for less than 3% of the global total, it's clear that the pandemic is accelerating.
ምንም እንኳን በዓለም አቀፍ ደረጃ ካለው የቁጥር መረጃ አንጻር የአፍሪካ ከሶስት በመቶ ያነሰ ቢሆንም በአሁኑ ሰዓት ግን በፍጥነት እየተዛመተ ነው። በአህጉሩ ከሚገኙት 54 የአፍሪካ ሀገራት ውስጥ 75 በመቶ የሚሆኑት በቫይረሱ የተያዙ ሰዎች የሚገኙት በ10 ሀገራት ውስጥ ነው። 71 በመቶ የሚሆኑት ሟቾች ደግሞ በአምስት የአፍሪካ ሀገራት ውስጥ ይገኛሉ።
ደቡብ አፍሪካን በምሳሌ ያነሱት ማቺዶሶ ሞዌቴ ደቡብ አፍሪካ ቫይረሱ በተያዘባቸው ሰዎች ቁጥር ከፍተኛውን ቦታ ስትይዝ፣ መረጃዎች እንደሚያሳዩት ደግሞ የቫይረሱ ስርጭት በአውሮፓና በዩናይትድ ስቴትስ ከነበረውና ከታየው ሁኔታ ጋር ተመሳሳይነት አለው ብለዋል። ይህም ማለት ህይወታቸው እያለፈ ያለው ሰዎች ከ60 ዓመት በላይ የሆኑና እንደ ስኳር፣ የደም ግፊት፣ የሰውነት ክብደት መጨመርና የመሳሰሉት የጤና ችግር ያለባቸው ሰዎች ናቸው ብለዋል። ቫይረሱ ወደ አፍሪካ በየካቲት ወር መግባቱን ያስታወሱት ሞዌቴ ከዚህ አንጻር ሲታይ አህጉሪቱ እንደ ኢቮላና ኤችአይቪ ኤድስ ያለውን የበሽታ ስርጭት በመቆጣጠር በኩል ቀደም ሲል የነበራቸውን ልምድ ኮቪድ-19ንም እስካሁን ባለበት ሁኔታ እንዲቆይ ለማድረግ እድል እንደሰጣቸው ገልጸዋል። በቤት ውስጥ የመቀመጥ ውሳኔና አካላዊ መራራቅን በተመለከተ የወሰዱት ፈጣን እርምጃም እስካሁን የነበረውን የቫይረሱን ስርጭት መጠን ዝቅ ያለ እንዲሆን አድርጎት ነበር ይላሉ። በአሁኑ ሰዓት ግን በቂ የሆነ የምርመራ ቁሳቁስ አቅርቦት ባለመኖሩ ከዋና ዋና የአገሪቱ ከተሞች ወደ ገጠራማው ክፍል እየተዛመተ መሆኑን እንዲሁም ከዚህ በኋላ ውጤታማ የሆነ ክትባት እስኪገኝ ድረስ በአፍሪካ የስርጭት መጠኑ ከፍተኛ ሊሆን እንደሚችል የቁጥሩ መጨመር አመላካች ነው ብለዋል። ይህም ሆኖ ግን መንግስታት ስርጭቱን ለመግታት ከፍተኛ ጥረት እያደረጉ መሆኑን ተናግረዋል። በዛሬው መረጃ መሰረት በመላው ዓለም 7 ሚሊዮን ሰዎች በኮሮና ቫይረስ ሲያዙ 400 ሺህ ሰዎች ደግሞ ህይወታቸውን አጥተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከ2 ሚሊዮን ማለፉ ተገልጿል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 ወረርሽኝ መረጃ ማዕከል ዛሬ ባወጣው አሃዝ መሰረት የቫይረሱ ተያዦች ቁጥር 2,464,000 ደርሷል። በበሽታው ሳቢያ ህይወታቸው ያለፈው ቁጥር ደግሞ 112,924 መድረሱን መረጃው ይፋ አድርጓል። በዚህም በዩናይትድ ስቴትስ በኮቪድ-19 ተጠቂም ሆነ ለህልፈት በተዳረጉ ሰዎች ቁጥር አሁንም ከዓለም ቀዳሚውን ስፍራ እንደያዘች ነች። በ21 ክፍለ ግዛቶች በዚህ ሳምንት ከምን ጊዜውም ቁጥሩ የበዛ የቫይረሱ ተጠቂ አሃዝ እንደተመዘገበም ታውቋል። የሚበዙት አሪዞና፣ ኒው ሜክሲኮ፣ ቴክሳስ እና ዩታ ክፍለ ግዛቶች ውስጥ መሆናቸውን የተጠቀሰው የሰሞኑ አሃዝ ማሻቀብ የታየው በክፍለ ግዛቶቹ የእንቅስቃሴ ክልከላ ትዕዛዞች በተነሱበትና ያንን ተከትሎም የበጋ እረፍት ማብሰሪያ የሆነው የሚሞሪያል ዴይ በዓል በተከበረበት ካለፉት ቅርብ ሳምንታት ጋር የተያያዘ መሆኑ ተመልክቷል። የኮሮና ቫይረስ ስርጭት እየጨመረ መምጣቱን ተከትሎ የካሊፎርኒያ የጤና ባለስልጣናት ለመጪው ጥቅምት ወር የታቀደውን ብዙ ታዳሚ የሚስብ ኮቼላ የተባለውን የሙዚቃና የስነ ጥበብ ፌስቲቫል እንዲሁም የአሜሪካ ሀገረሰብ ካንትሪ ሚውዚክ ፌስቲቫል ሰርዘዋል። ሁለቱም የደጅ ላይ ፌስቲቫሎች መጀመሪያ ላይ ላለፈው ሚያዝያ ወር ታቅደው የነበረ ሲሆን ኮቪድ-19 ስርጭት በጀመረበት ወቅት ነበረ ወደ ጥቅምት የተዛወሩት። የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ የቀጠሉት አገር አቀፍ ተቃውሞ ሰልፎች ሳቢያ የቫይረሱ ስርጭት እንደሚባባስ ኤክስፐርቶች ስጋት እያሰሙ ናቸው። የስጋታቸው ምንጭ ተቃዋሚ ሰልፈኞች እጅብ ብለው የፊት መሸፈኛ ጭምብል ሳይለብሱ ሲጓዙ የታዩበት ሁኔታ ስለነበረ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ቴክሳስ ዳላስ ከተማ ውስጥ ከሃይማኖት መሪዎች፣ ከህግ አስከባሪ ባለስልጣናትና ከአነስተኛ የንግድ ድርጅቶች ባለቤቶች ጋር ውይይት እንደሚያደርጉ ተገልጿል። ፕሬዝደንቱ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ባለበት ህይወቱ ማለፉን ተከትሎ ለተቀሰቀሰው አገር አቀፍ ተቃውሞ የሚሰጡ ምላሾችን እያጤኑ መሆኑ ተገልጿል። ዋይት ሀውስ እንዳስታወቀው የዳላሱ የክብ ጠረጴዛ ውይይት በአሜሪካ ማህበረሰቦች ውስጥ ታሪካዊ ለሆኑ የኢኮኖሚ፣ የጤናና የፍትህ ልዩነቶች መፍትሄ በሚሆኑ መንገዶች ላይ ያተኩራል ሲል ዋይት ሀውስ አስታውቋል። የዋይት ሀውስ ቃል አቀባይ ኬሊ መክናኒ ትናንት ለጋዜጠኞች በሰጡት ቃል በምክር ቤት የቀረቡ ሀሳቦችም የተዘጋጁ ማስፈጸሚያ ትዕዛዞችም እንዲሁ እየተጤኑ ነው ብለዋል። አስተዳደሩ በቀጣዮቹ ቀናት ውስጥ ያስታውቃል ነው ያሉት። ፕሬዚደንት ትራምፕ የማይደግፉት አንድ ሀሳብ የህግ አስከባሪ አባላትን በግል በፍርድ ቤት ከመከሰስ የሚጠብቃቸውን የህግ ከለላ መቀየር እንደሆነ ነው የተገለጸው። የተወካዮች ምክር ቤት አብላጫ ዲሞክራቶች የሀገሪቱን የፖሊስ አሰራር ህጎች የሚቀይር ህግ ያቀረቡ ሲሆን በሪፐብሊካኖች የሚመራው መወሰኛውም እንዲሁ የራሱን ህግ እያሰናዳ ነው ባል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሰኔ 4 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በኢትዮጵያ ምርጫ እስኪካሄድ ድረስ አሁን ስልጣን ላይ ያለውን መንግስት በስልጣኑ እንዲቀጥል የፌዴሬሽን ምክር ቤት ያሳለፈውን ውሳኔ 3 ተፎካካሪ ፓርቲዎች የተቃወሙ፣ ውሳኔው ለሀገሪቱ ሰላምና መረጋጋት አደጋ ይደቅናል ሲሉም ይሟገታሉ። ገዢው ፓርቲ በህገ ወጥ መንገድ የስልጣን ጊዜውን ለማራዘም የወሰደው ነው ያሉትን እርምጃ አንቀበልም ያሉት ተቃውሞውን ካሰሙት 3 ድርጅቶች 2 የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግሬስ በጋራ ባወጡት ጋዜጣዊ መግለጫ ነው። መለስካቸው አምሃ ተከታትሎታል።
የኦሮሞ ፌዴራላዊ ኮንግሬስና የኦሮሞ ነጻነት ግንባር በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ባሰራጫቸው መግለጫዎች ትራንት የፌዴሬሽን ምክር ቤት የሰጠውን ውሳኔ ለሀገሪቱ ሰላምና መረጋጋት አደጋ የጋረጠ ነው ሲሉ ገለጡ። በተለይ ኦነግና ኦፌኮ የፈደረጉት መግለጫ የምክር ቤቱን ውሳኔ ህገ መንግስቱን የጣሰ ብቻ ሳይሆን የሀገሪቱን ሰላምና መረጋጋት አደጋ ላይ ጥሎታል ብለዋል። ሁለቱ ድርጅቶች ቀደም ሲል ለችግሩ አማራጭ መፍትሄ ሐሳብ ሲያቀርቡ እንደነበረ ያመለከተው ይህ መግለጫ ገዢው ፓርቲ ግን በእንቢተኝነት በዚህ ዓመት ሊደረግ የነበረው ምርጫ ሊካሄድ ባለመቻሉ ሊፈጠር የሚችለውን ህገ መንግስታዊ አጣብቂኝ ለመፍታት መፍትሄ ያለውን በተናጠል በህዝብ ተወካዮች ምክር ቤት በኩል ወደ ህገ መንግስታዊ ጉዳዮች አጣሪ ጉባኤ እንዲሄድ አድርጎታል ሲል ይከሳል። በዚህ አማካይነትም ትራንት የፌዴሬሽን ምክር ቤት አሁን ያለው መንግስታዊ አስተዳደር የ2012 አገር አቀፍ ምርጫ እስኪከናወን ድረስ እንዲቀጥል መወሰኑን በህገ መንግስቱ በግልጽ የሰፈሩ ድንጋጌዎችን የሚጥስ በመሆኑ አንቀበልም ብለዋል። የኦጋዴን ብሔራዊ ነጻነት ግንባር በተናጠል ያወጣው መግለጫም ተመሳሳይ ቃና ያለውና በምክር ቤቱ የተወሰነ ውሳኔ ለሀገሪቱ ሰላምና መረጋጋት አደገኛ ሁኔታን ሊፈጥር ይችላል የሚል ስጋት እንዳለው አስታውቋል። ገዢው ፓርቲ በተናጠል የወሰደው እርምጃ አግላይ ነው ሲልም ነቅፏል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ ባወጡት የጋራ መግለጫ ላይ ማብራሪያ እንዲሰጡኝ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን አናግሬያቸዋለሁ።
የፌዴሬሽን ምክር ቤት ውሳኔ መሰረት የሆነውን የውሳኔ ሀሳብ ያዘጋጀው የህገ መንግስት ጉዳዮች አጣሪ ጉባኤንም የሄደበት መንገድም አስመሳይና እውነተኛ ማንነትን ለመሸፈን የተከናወነ ድርጊት እንደሆነ ገልጻችኋል። ጉባኤው ባካሄዳቸው ውይይቶችና የሀሳብ መቀበያ መድረኮች የፍትህ ወዳጆች ሁሉ የተሳተፉበት ሳይሆኑ ገዢውን ፓርቲ የሚደግፉ ሀሳቦች ብቻ የቀረቡበት ነበረ ብላቸዋል። እስቲ እናንተ ሀሳብ እንዴት ወደ ጎን እንደተገፋ ወይንም ወደ መድረኮቹ እንዳይቀርብ ጉባኤው እንዴት እንደከለከለ ያብራሩልኝ።
ሁለት ነገር ነው። አንደኛው ከመጀመሪያውኑ ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ስህተት ነው። ይህ ማለም በራሴ ጉዳይ ላይ ዳኛ ሆነው ከጠረክ ለማን ነው የምትፈዘው? የምክር ቤቱ እኮ ጊዜው ይራዘን ብሎ የሚጠይቅ አካል እኮ ነው ራሱ። እና መልሴ ለሱ ስትሰጥ በየት የህግ አሰራር ላይ በራሴ ጉዳይ ላይ ዳኛ መሆን በጣም በጣም ስህተት ነው። አንዱ እሱ። ሁለተኛ ነገር ደግሞ የኢትዮጵያ ችግር የህገ መንግስት ችግር አይደለም፣ የህግ ችግር አይደለም። አምስት አመት የምለውን አንዳንድ ስድስት ይበላል ሰባት ወር ሰባት አሳድግ ማለት እኮ ያን ያክል ፖለቲካው ነው እንጂ አንቀጽ መለወጡ እኮ ችግር አይደለም። ፖለቲካው ግን ችግር ነው። ችግሩ ደግሞ በየቦታው ያየን ነው። ሀገሪቷ ያልታወቀ የህገ መንግስትም የፖለቲካ ቀውስ ውስጥ ሊከት ይችላል። ችግራችን ፖለቲካ ነው ላለፉት አምስት አመት።
አዎ ገባኝ። ግን መግለጫችሁ የሚለው ፕሮፌሰር ለይታችሁ ይህንን የህገ መንግስት ጉዳዮች አጣሪ ጉባኤ የሄደበት መንገድ በጣም ኃይለኛ በሆነ አገላለጽ ነው የገለጻችሁት። ሆን ተብሎ የተፈጸመ ድርጊት አድርጋችሁ ስላያችሁት ያንን በትክክል መና እንዲነግሩኝ ነው የፈለግኩት። የእናንተ ሀሳብ ምን ያህል ተገፍቷል?
በድርጅት ስራ ይሄ ሀገር ሌላ ነገር ነው እንጂ መስረት ያቃተው የድርጅት ስራ ይሰራ አንዳንድ ጊዜ እኮ ቲያትርም ይመስላል። በእውነቱ ለመናገርከው በተወሰነ ደረጃ በተወሰነ ክልል ውስጥ ያሉ የተወሰነ አቅጣጫ የሚፈልጉ ዋና ወዳኛም እኮ የመንግስት ሹመኛ እኮ።
ስለዚህ የገዢው ፓርቲ ድርጅታዊ በሆነ መንገድ ሁሉንም አከናውናል ነው የምትሉት?
ገዢው ፓርቲ በራሱ በተቆጣጠረው ሜዳ በፈለገው አቅጣጫ አንዳንድ ጊዜ ቲያትር በሚመስል መንገድ አንዳንድ ጊዜ ደግሞ አንዳንድ ብቆ ሰዎች ከየት እናመጣቸውም አናውቅም። በኢትዮጵያ ሕግ በማስተማርም በመስራትም የምናውቃቸው ሰዎች እዛ ውስጥ አላይም። እንደገና ደግሞ ፍርድ ቤት ክርክር የሚመስል ነገር ከሆነ እኮ ሁለቱም ወገን እኮ መከራከር አለበት። ተቃዋሚም ያንን የማይፈልጉ ባሉ የሚባሉትም እኛ በምናውቃቸው በራሳቸው መንገድ ተከልክለናል ብሎ ያወጡ አሉ። ሚዲያ ላይ ወጡ አንዳንድ ነገር ይናገሩ አሉ። እኛም አካባቢ ማን ነው እስቲ በዚህ ጉዳይ ላይ የቁቀት ያለው
አሁ ግን እናንተ በአደባባይ ተጠርቶ ስለነበረ ጉባኤው ጠርቶ ስለነበረ በጠቅላይ ፍርድ ቤት ፕሬዚዳንቱ የሚመራው ማለት ነው በግልጽ ማስታወቂያ ወጥቶ እንደነበረ ሰምቻለሁ። እና እናንተ ያንን መንገድ ፈትናችሁታለሁ የራሳቸውን ህጋዊ ክርክር ለማቅረብ ሞክራችኋለሁ ማለት ነው?
እኛ በምንለው መስበር ለመከላከል የፈለጉ ያስገቡም እንዳሉ እናውቃለን።
እሺ። እና እነሱ የእነሱ ተጥሏል ተገፍቷል
ስለሆነ ያ አቅጣጫ የሚያስብ ነገርና ክትሎ ተፈጠረው እንጂ አለፈው ነገር ዋና ጉዳይ እኮ እሱ ብቻ አይደለም። እኛ ዋና መሰረቱ አቅጣጫው ነው። ይህ የፌዴሬሽን ምክር ቤት በፈለገው መንገድ ኑን ይህንን የበራሱ ጉዳይ ላይ ባሱ ጉዳይ ላይ ትልቁ እንትን እሱ ነው። ዳኛ ሆኖ መቅረቡ ትክክል አይደል፣ ነገሮ ትክክል ይችላል። ግን በራሱ ጉዳይ ላይ በራሱ ህልውና ላይ በራሱ ቀጣይ ድል ላይ እንዲወስን ነው የተደረገው። አንድ ይሄ ነው ችግሩ። ከዛ በኋላ ደግሞ ጥሩ ምንድን ነው ውሁ ያን የለን ታሪክ ስህተት እናንሰራ የህግ ክርክር ሳይሆን የአብቀስ ክርክር ሳይሆን የህገ መንግስት ክርክር ሳይሆን የፖለቲካ ችግር ነው የፖለቲካ ልዩነት ነው። ህግ ነው እንጂ ከፖለቲካ የሚወጣ ፖለቲካ ከህግ አይወጣም።
ከዚህ በፊትም እኛም ሪፖርት አድርገናል። ይህን እናንተ መግለጫ ካስታወሱኝ እሱ ሳይሆን በዚህ ዛሬ ባነሳ ነው ጉዳይ ላይ እንድናገር ነው የፈለግኩት። ጥሩ። በመግለጫችሁ በሌላ ስፍራም ገዢው ፓርቲ ህገወጥና ተቀባይነት በሌለው መንገድ ስልጣኑን ለማራዘም የወሰደውን እርምጃ አንቀበልም ብላችኋል። በመጨረሻው ላይ በእናንተ በኩል ምን እርምጃ ለመውሰድ አቅዳችኋል?
የሚገባው ለመንግስት እየተናገር ለኢትዮጵያ ህዝብ እያሳወቅ መናገር ያለብን ለአባሎቻችንና መጋቢዎቻችን እየተናገር ህጋዊና ሰላማዊ ትግል መቀጠል እንጂ ሌላ ምንም
ይቻለን። ይህ የፌዴሬሽን ምክር ቤት ያስተላለፈ ውሳኔ አሁን በስልጣን ላይ ያለው መንግስታዊ አስተዳደር ቀደም ሲል የገባቸውን ቃሎች በማጠፉ ምክንያት ጽዋው ሞልቶ የፈሰሰውን የህዝብ ቅሬታ አባብሶ ወደ ብርቱ ህዝባዊ ተቃውሞና የኃይል እርምጃ ሊሄድ እንደሚችል ስጋት ገልጻቸዋል። ይህንን ስጋታችሁን የአመፅ ጥሪ አድርገው የሚቆጥሩት አሉ። ለእነዚህ ምን መልስ አላችሁ?
እንዴት ያመሰሰ ያደርጋሉ ይሉናል። የሚደራደር አሁንም በፈቀደ ያምራችሁ አስቡ። ንጉሱ ሞክረዋል፣ ደርግ ሞክረዋል፣ መለስ ሞክረዋል፣ ኢህአዴግ አንድ ሞክሮ አግቶታል። አሁን ደግሞ እናንተን ያንን ተመልሳችሁ የኢትዮጵያ ታሪክ ባለመማር ያ ነገር ውስጥ እንደገና ተመልሳችሁ መስፈቅ ውስጥ አትግቡ። ለድርድር እየጠየን ማራቅ ሀሳባችን ለጠቅላይ ሚኒስትሩ ቢሮ እያቀረብ በግልጽ ቋንቋ እየጻፍን ለመነጋገር እየሞከን ለመደራደር እየሞከን ይሄ ግን ሲያደርጉ ይሻላል እያል አማራጩ ይሄ ነው እያል አማራጫችን ቆሻሻ መዳ ውስጥ ከቶ በዛ አማራጭ ላይ የሚደራደር እያን ነው ያንን እንትን ብሎ አበዝ እየሰራችሁ ነው የምለው። ሰባላሰበው ማሳሰብ ካልፈለጉ ህጋዊና ሰላማዊ ትግላችን ግን መቀጠል ከመቀጠል ምርጫ የለንም።
ጥሩ። መግለጫችሁ ፍንጭ እንደሚሰጠው ስጋታችሁ እውነትና እውን ቢሆን አሁን በኢትዮጵያ ካለው ደካማ የልማት መሰረቶች፣ ድህነት፣ የፖለቲካ ጽንፈኝነት፣ በየቀኑ የምንሰማው የወረርሽኙ የመዛመት ፍጥነትና ሌሎች ለቁጥር የሚታክቱ ችግሮች አኳያ የሀገሪቱ ዕጣ ፈንታ ምን ሊሆን እንደሚችል ለማንም ግልጽ ነው። የተፈራው ነገር እንዳላችሁት ቢሆን ይሄ እንዳይሆን እናንተ ምን ልታደርጉ አስባችኋል?
ማድረግ ያሉብን ሰላማዊ ሰልፍ እንግዲህ የሚባለው የመጨረሻችን ይሆናል። እሱን እኛ ሳንጠይቅ ጠይቃቸዋል እያሉ ነው። ማን እንደሚያስፈራ ነው በዛ አካባቢ አልፎ አልፎ እኔም በሚዲያ ላይ ይሰማለሁ። ለማጥፋት ከተዘጋጁ ኃይሎች ጋር የሚሰለፉ ባንዳዎች አሉ ብሎ በቅደሚሁም በምን ሲናገሩ ይሰማለሁ። እነዛ ነገሮች ስለማይጠቅሙ እኛ አቂማችን የፈቀደው ነው። ደረጃ ህዝባችንን ደግሞ ልሳተፍ በምችልበት ደረጃ ህጋዊና ሰላማዊ ትግላችንን እንቀጥላለን። ለወደፊቱም ይሄ ሙከራ ይቀጥላል። አንድ ቀን እንግዲህ ሰሚ ጆሮ እናገኛለን የሚል ተስፋ አለን። አሁንም ስጋትን እየገለጽኩ ሊሰማ ለሚችል መንግስት አመራር፣ የሀገር ኃላፊነት ላለው አመራር ፖለቲካ ቅርቃር ውስጥ እንዳትገባ፣ ተጨማሪ አደጋ ውስጥ እንዳትገባ እየተናደድን ነው።
በፓርቲዎቹ መግለጫ ላይ የተመለከቱትን የመንግስት አካላት አንዳንድ የስራ መሪዎች ዛሬ ለማነጋገር ያደረግነው ጥረት አልተሳካም። በነገው ዕለት በዚሁ ጥረታችን ቀጥለን በመንግስት በኩል ያለውን ምላሽ ይዘን ለመቅረብ ተስፋ እናደርጋለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። በባሌ ዞን ድንሾ ወረዳ የጭነት መኪና አሽከርካሪ ሳዲቅ ሀጂ ኢብሮን በመግደል ወንጀል የተጠረጠሩ 12 ሰዎች በቁጥጥር ስር መዋላቸውን የዞኑ አስተዳደር አስታወቀ። ከተጠርጣሪዎች ውስጥ ሁለቱ የመደበኛ ፖሊስ አባላት ሲሆኑ አስሩ የድንሾ ፓርክ ጥበቃ ሰራተኞች መሆናቸው ተገልጧል። ለዝርዝሩ ሙክታር ጀማል።
ሰኞ ሰኔ 1 2012 እኩለ ሌሊት ላይ በባሌ ዞን ድንሾ ወረዳ አካባቢ ተፈጽሞ የነበረውን የአቶ ሳዲቅ ሀጂ ኢብሮ ግድያን ተከትሎ ልዩ የምርመራ ቡድን በማዋቀር እየተንቀሳቀሰ መሆኑን የገለጸው የባሌ ዞን አስተዳደር በተደረገው ምርመራ የወንጀሉ ፍንጭ የታየባቸውን በቁጥጥር ስር ማዋሉን የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አሸናፊ ዮሐንስ ለቪኦኤ ገልጸዋል።
በተደረገው ማጣራት ስራ እስካሁን 12 ሰዎችን መለየት ተችሏል። 12 ሰዎች ከዚህ ወንጀል ጋር ተያያዥነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል።
የ12ቱ ሰዎች ማንነት ምንድን ነው?
10ሩ የስካውት ናቸው። የዚህ የፓርክ ጥበቃ አባሎች ናቸው። 2ቱ ደግሞ መደበኛ ፖሊሶች ናቸው።
የሚያገናኛቸው የጋራ ስራ ነበራቸው ወይ? የፖሊስና የፓርክ ጥበቃዎቹ በዛ ሰዓት አብሮ መቆየታቸው ምን ነበር ምክንያቱ?
የዛሬ 15 ቀን አካባቢ ነው ስራውን የጀመሩት። ከዛ ከፓርክ ጥበቃዎችና ኃላፊዎች ጋር በመቀናጀት ፓርኩ ላይ እየደረሰ ባለ ጥቃትና እየተፈጸመ ባለው ወንጀል በጋራ ሆነን መስራት እንዳለብን በጋራ ከተወያየን በኋላ በጋራ ተቋቁሞ እየተንቀሳቀሰ የነበረ ግብረ ኃይል ነው።
አሁን ምርመራውን ለማካሄድ እያደረጋችሁ ያላችሁበት ሂደት ላይ አሁን የፍርድ ቤት ሂደቱም ብዙም እንቅስቃሴ ያለው ስላልሆነ
ይህንን ጉዳይ እንዳይጓተትና ሁኔታውም ተሸፋፍኖ እንዳይቀር ልዩ ግብረ ኃይል ኮሚቴ ከዞን አቃቢ ሕግና ከዞን ፖሊስ መምሪያ ተቋቁመው ነው ጉዳዩን በደንብ እያጣሩ ያሉት።
የባሌ ዞን አስተዳደርና የአካባቢው ሕብረተሰብ እማኞች እንደሚገልጹት ግድያው በተፈጸመበት ወቅት ሲንቀሳቀሱበት የነበረው ተሽከርካሪ ንብረትነቱ የዲንሾ ፓርክ መሆኑን የገለጹ ሲሆን ሌሎች ተያያዥ ጉዳዮችን በምርመራ እንደተደረሰበት ለሕዝብ እንደሚገለጽ የባሌ ዞን ጸጥታና አስተዳደር ጽሕፈት ቤት ኃላፊው አቶ አሸናፊ ዮሐንስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ታሪን ለዘገባው አመሰግናለሁ። ተከታዩ መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ወስደናል። የቦረና ዞን ነዋሪዎች በዞኑ በርካታ ወረዳዎች የኦሮሚያ ክልል ልዩ የፖሊስ ኃይልና የፌዴራል መከላከያ ኃይል ለአባገዳነት ታይተው ያሉትን ጨምሮ በርካታ ሰዎችን አስረዋል ይላሉ። አንዳንድ የአካባቢው ነዋሪዎች እንደገለጹት ታስረዋል የተባሉት ሰዎች በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱትን ደግፋቸዋል በሚል ነው ይለዋል። የቦረና ዞን ጸጥታ ቢሮ በበኩሉ በዞን ውስጥ በትጥቅ ትግል የተሰማሩትን ለመደምሰስ ዘመቻ ላይ መሆኑን መናገሩን ጠቅሶ ገልሞ ዳዊት ተከታዩን አጠናቅሯል።
በደቡብ ኦሮሚያ ቦረና ዞን ውስጥ የክልሉና የኢትዮጵያ መከላከያ ኃይል አባላት በርካታ ሰዎች አስረዋል ብለዋል የዞኑ ነዋሪዎች። አንድ ስማቸው እንዲጠቀስ ያልፈለጉ የቦረና ዞን ነዋሪ ሰዎቹ ተጠርጥረው የታሰሩት በዞኑ እንደሚንቀሳቀሱ ከተነገረው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ነው።
ቶርባን ከና አክማሌናሚ ውጅረሚ ኢዳንቱኑሚ ኢዳፌ ኮምቱኒቲ ላክዶሪቱ ፍዛ ፉላሚያሰፈት እንድርቱ
ከባለፈው ሳምንት ጀምረው በርካታ ሰዎች እየታሰሩ ነው። ይህ ስርዓት ከበፊቱ በጣም በተጠናከረ መልኩ ነው እየሆነ ያለው። ከታሰሩ መካከል ለአባ ገዳነት የታጩ ሰዎች አሉበት። የሀገር ሽማግሌዎች፣ ልጆች፣ እንዲሁም ወጣቶች፣ የመንግስት ሰራተኞች፣ በአጠቃላይ ማንንም ሳይለዩ ነው እያሰሩ ያሉት። የአሁኑን ዙር እስር ልዩ የሚያደርገው ደግሞ በቦረና ለአባ ገዳነት የታጩ ሰዎች ታላቅ ቦታ ይሰጣቸዋል። እጩ አባ ገዳ ጀልዴሳ ጉዮን አስረው ጣቢያ ነው ያሉት።
አማሌ አባ ገዳ ሆኒቱ ገና ዱራንታና ነምከና ከበጅ ቶኩማሌ ይዳኛ ገማ ማኒዳ ጀ
እኚህ የቦረና ዞን ነዋሪ አክለው ሲናገሩ እስሩ በተለይ ታጣቂ ሚሊሻዎች ይንቀሳቀሳሉ በተባሉ የቦረና ዞን ወረዳዎች ማለትም በዳስ፣ በአሬሮ፣ በሞያሌ፣ በዋጭሌ፣ በሚኦ፣ በድሬ፣ በኤልወዬ፣ በድብሉቅና በመሳሰሉት ማገርሸቱን ገልጸዋል።
ለኮብሲ ነማገያቱ ነሚ ከመቃ ብንጫላን ከመቃ ወልጥ አርገተን ገራማ ጉያ ለንገዘ ሚባብ ጃጋም ካሊያ ፍርታን ደረም ነም ብለማፉ ላይ ከመቃ ብካናገሲን ጋጋሩ ነሚ አገሴር ጅር ነሚ ያሚ ወልጥቀባ ጋር ልብሸን ጃትዩን ገማን ና ፉላን ነሚ እንጅር እንጅሩ።
የታሰሩ ሰዎች ቁጥር እስካሁን በውል አይታወቅም። እስካሁን ስማቸውን ያገኘን ሰዎች 210 ደርሰዋል። ግን በአግባቡ ቢቆጠር እስከ 600 ይደርሳል። ለምን ካልክ ሰዎች በብዙ ቦታ ነው ታስረው ያሉት። እየታሰሩ ያሉት ደግሞ አሁን ላለው መንግስት ድጋፍ ያላሳዩ፣ በማህበራዊ ሚዲያ ትችቶችን የሚሰነዝሩ፣ መብታችን ሊከበር ይገባል የሚሉ ናቸው።
ናም ፌስቡክ ዲፈራት ወነከነ ከተው ጅረፎ ጅሪ ሚቲ አንድ ቀጀቱን ጀሙ ትንጅርቱ ወ ናማ ምርጊዜን ተበጀሙ ቀብሳይ
የቦርና ዞን ነዋሪዎች መታሰራቸውን ካረጋገጡ ውስጥ አንዱ እጩው አባገዳ ጀልዴ ሰጉዮ ናቸው።
እኛማ ገዳ ተቆንዱ ዱባፉ እኔ ወህኒ ቤከማን ተኮለ ልንጀርቱ
እሱ አሁን ከአንድ ዙር የገዳ ስርዓት በኋላ ነው ወደ አስተዳደር የሚመጣው። ለምን እንደታሰረ የሚታወቅ ምንም ነገር የለም። ነገር ግን በማህበራዊ ሚዲያ ባለፈው የዞን አስተዳደር ኃላፊዎች ተልተሌ ወረዳ ሄደው ጉብኝት ባደረጉበት ወቅት ያበል ወረዳም የተለያዩ ሰብሎችን የምታበቅል ወረዳ ስለሆነች የአስተዳደር ትኩረት ትፈልጋለች በማለቱ ነው ትችት ያቀርብብናል ብለው ነው ያሰሩት። ያበል ነው ያለው። አሁን ከታሰረ 5 ቀን ሆኖታል።
ያበሉም ግራ ማገርጉያ አፍሪ ሸኒ የከስቱሬ ግራ ንለን ከቁምሳቲው ነሚ ያቦቲን ገዳለ ያዱፍቴ ጋፈቴ እግሶኒ ጉዮ ናቱ በካደኒ ዋን ተኮለካ አንዲ ፍሬር ለናርጂኒ።
የአሜሪካ ድምጽ ያነጋገራቸው የቦርና ዞን ነዋሪዎች ለታጣቂዎች ድጋፍ አድርጋቸዋል ተብለው በቁጥጥር ያሉ ሰዎች ላይ የጸጥታ ኃይሎች የሰብአዊ መብት ጥሰት እየፈጸሙባቸው ነው ሲሉም ወንጅለዋቸዋል። አንድ የቦርና ዞን ዳስ ወረዳ ነዋሪ 4 የቤተሰባቸው አባላት በጎርሌ ታስረው ያሉበትን ሁኔታ እንዲህ ያብራራሉ።
ከቤተሰቤ አሁን በጸጥታ ኃይሎች ታስረው ያሉት ጃተኒ ሶራ፣ ዱለቸ ሶራ፣ ጡሜ ሶራ ናቸው። እነኚህ አሁን የፈጸሙት ወንጀል የለም። ባለፈው በዳስ አካባቢ የጸጥታ ቢሮ ባልደረባ ተገሎ ነበር። በዚያ ምክንያት ነው አስራዎች ያሉት። እነርሱ ግን ምንም የሚያውቁት ነገር የለም። አሁን ታስረው ባሉበት ቦታ እየተደበደቡ ነው የሚገኙት። በጉልበታቸው አንበርክከው ያስኬዷቸዋል። ሲታመሙ የሚደርስላቸው አካል የለም። እናም በችግር ውስጥ ነው ያሉት።
ግርባኖ ከመኑ ቁጥጥር ተጠቁ ተደረገኝ ዛ ወላን እንግሩ አጥፈቱ ማዳን ይዛና ማቴ ለኔ አንቆለ እንግሩ
እኚህ የዳስ ነዋሪ ታስረው ያሉትን ዘመዶችን መጠየቅ አስቸጋሪ መሆኑንም አክለው ይናገራሉ። አቶ ጃርሶ ቦሩ የቦረና ዞን ጸጥታና ደህንነት ቢሮ ኃላፊ ስለ ጉዳዩ ተጠይቀዋል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች ከቀናት በፊት በዋጭሌና በዳስ ወረዳ በህዝብ ተሽከርካሪ ላይ ተኩስ ከፍተው ሰዎች አቁስለዋል ብለዋል። ከዚያ በፊትም በተለያዩ የቦረና ዞን ወረዳዎች ውስጥ ጥቃት ከፍተው እንደነበር አስተውሰው የዞን አስተዳደር ከኦሮሚያ ክልላዊ መንግስት የጸጥታ ኃይሎች እንዲሁም ከኢትዮጵያ መከላከያ ሰራዊት ጋር እርምጃ እየወሰደ ነው ብለዋል። እየተወሰደ ያለው እርምጃ በዞን አስተዳደር ኃላፊዎች ምራል ያሉት ኃላፊው በቁጥጥር ስር እየዋሉ ያሉት በወንጀል ድርጊት የተጠረጠሩ ናቸው ብለዋል። በእስር የመብት ጥሰት እየተፈጸመባቸው ስለተነገረው ሰዎች ሲመልሱ ደግሞ ቀጣዩን ብለዋል። አቶ ጃርሶ
አካቱማ ሴራቲን ቆራተሙ ማለት ሂዩማኒቲ ዮሃኒ ሚደንካማ ኡምናዳን ወኒ
በጋዊ መንገድ ነው ምርመራ የሚደረግላቸው እንጂ የሰባው ህይወታቸው ተጥሶ የሚደረግ ምርመራ እኔ ጋር የደረሰ ነገር ምንም የለም።
ኮንስቲቱሽናሊ ቪዮሌት ኮዳኒ ሂዩማኒቲ ነምራክ ራዋታን አናብር ተቀበይ እንጂ
አቶ ጃርሶ በዘመቻው በቦረና ዞን የታሰሩ ሰዎች ቁጥር ስንት ይሆናል ተብሎ ተጠይቀው ቁጥሩን በውል እንደማያውቁት ገልጸዋል። በያበሉ ላለፉት ቀናት ታስረዋል ስለተባሉት እጩ አባገዳ ጀልዴ ሰጉዮ ሲመልሱ የጸጥታ ኃይሎች አባገዳ ጀልዴ ሳንትላንት እንደለቀቋቸው ለቪኦኤ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞዳይ ተለዘገባው አመሰግናለሁ። አድማጮች ወደ መጨረሻው የመጽሔት ትንታኔ ርዕስ እንሻገራለን። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ ተጋላጭ ሰው በምርመራ ከተረጋገጠ ዛሬ 90 ቀን ሆነው በተለይ ከአራት ሳምንታት ወዲህ ታዲያ ለቫይረሱ የተጋለጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ መምጣቱ ይታያል። ለስርጭቱ መስፋፋት አንዱ ምክንያት የሚተላለፉ መልእክቶች ሳይንሳዊ መንገድ አለመከተላቸው ነው ይላሉ አንዳንድ አስተያየት ሰጪዎች። ዳምጠው ተከታዩን አድርሳናለች።
በህብረተሰቡ ዘንድ የሚታየው መዘናጋት ከሚተላለፉ መልእክቶች ሳይንሳዊ አለመሆን ጋር ተዳምሮ ቫይረሱን በመከላከሉ ሂደት ላይ አሉታዊ ተጽዕኖ አሳድሯል። ይህ የአንዳንድ ባለሙያዎችና የጤና ኃላፊዎች አስተያየት ነው። የህብረተሰብ ጤና አጠባበቅ ባለሙያ ዶክተር ግዛቸው አብደታ በረዳት ፕሮፌሰርነት ማዕረግ የአርሲ ዩኒቨርሲቲ መምህር ናቸው። ኮቪድ-19ን ለመከላከል ከጤና ባለሙያዎች የሚወጡ መልእክቶች ሳይንሳዊ በሆነ መንገድ ሊተላለፍ እንደሚገባ ያብራራሉ።
የኮሮና አንድ ቁጥር መተላለፊያ መንገዱ በትንፋሽ ከሰው ወደ ሰው የሚተላለፍ ሲሆን፣ መከላከያ መንገዱ የራሳችን ትንፋሽ ወደ ሰው እንዳይተላለፍ የሰውም ወደኛ እንዳይጋባ መከላከል መሆን ሲገባው ሳይንሳዊ ባልሆነ ሁኔታ አሁን ስለተገባበት ከዋናው ከጤና ጥበቃ ሚኒስቴር ጀምሮ ከህብረተሰብ ጤና አጠባበቅ ኢንስቲትዩት ጀምሮ እየተላለፈ ያለው አንድ ቁጥር መከላከያ መንገድ ግን ስለ እጅ መታጠብ ነው የሚወራው። እጅ መታጠብ አይረዳም ማለት አይደለም። ነገር ግን ለአንድ ቁጥር መተላለፊያ መንገድ አንድ ቁጥር መከላከያ መንገድ ነው መቅረብ ያለበት። ያ በመሆኑ ምክንያት ሰዎች በመጀመሪያ ገና ስለ እጅ መታጠብ ተወርቶ አሁን ሰዎች ተሰላችተው አሁን አንታጠብም ከማለት ድረስ እንዲደርሱ አደረገ።
መልእክቶቹ በሳይንሳዊ መንገድ ያለመተላለፍ ያለፋቸው አንዱ መገለጫ በህብረተሰቡ ዘንድ የሚታየው የአተገባበር ጉድለት መሆኑን ባለሙያዎች ይናገራሉ። ወይዘሮ አሰገደች ፀሐይ የኦሮሚያ ልዩ ዞን ነዋሪ ናቸው። ህብረተሰቡ ላፍና ላፍንጫ መሸፈኛ ጉዳይ የሰጠው ትኩረት አናሳ ነው በማለት የታዘቡትን ነግሮናል። እየተላለፈ ያለው መልእክት እጅ መታጠብ፣ ርቀትን መጠበቅ፣ አፍና አፍንጫን መሸፈን እንዲሁም ከቤት አለመውጣት ነው። ብዙዎቹ ግን አፍና አፍንጫቸውን አይሸፍኑም። እጅ መታጠብ ላይ መሻሻሎች ይታያሉ። ነገር ግን በሽታው በትንፋሽ ይተላለፋል። ብዙ ሰዎች አፍና አፍንጫ መሸፈን ላይ ትኩረት እየሰጡ አይደለም። ህብረተሰቡ ከኮሮና ቫይረስ ራሱን እንዲከላከል ቫይረሱ በኢትዮጵያ ከተከሰተ ቀን ጀምሮ በተለያዩ የመገናኛ ዘዴዎች መረጃዎች እንዲደርሱ ሲደረግ መቆየቱን የሚናገሩት ደግሞ የኢትዮጵያ ጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ናቸው። የሚተላለፉ መልእክቶች ግልጽና ሳይንሳዊ እንዲሆኑ እየተሰራ ነው ሲሉም ለአሜሪካ ድምጽ ተናግረዋል። ዶክተር ደረጀ አክለውም ከቫይረሱ መተላለፊያ መንገዶች ውስጥ ዋነኛው ከአፍና ከአፍንጫ የሚወጣው እርጥበት ያለው ፈሳሽ መሆኑን አስታውሷል። ህብረተሰቡም ይህን ከግምት እንዲያስገባ መደረግ ካለባቸው ጥንቃቄዎች ጋር በማያያዝ አብራርቷል።
እንግዲህ እስካሁን ከሚታወቀው የዓለም ጤና ድርጅት ያደረገው ትልቁ ሰው ሲያስነጥስ ወይም ደግሞ ሲያስለው ሲናገር ከአፉ የሚወጡ ጥቃቅን ነጠብጣብ ነገሮች ናቸው። እንግዲህ ወደ ሌላው ሰው ሲገቡ በቀላሉ በሽታው እንዲተላለፍ የሚያደርጉ በእርግጥ በንክኪም እንግዲህ በበሽታ የተያዘ ሰው ሌላውን ሰው ሲጨብጥ ወይም ደግሞ የሆነ ነገር ከነካ በኋላ ያን ቦታ ሌላ ሰው ከነካ በቀላሉ ሊተላለፍ ሊያስፈዝ ይችላል። እንግዲህ ሌሎችም ያልደረስንባቸው ነገሮች ሊኖሩ ይችላሉ፣ ግን በአብዛኛው በዚህ መንገዶች ነው። ይህን እንግዲህ ለመከላከል ትልቁ እንደተባለው ከቤት አለመውጣት፣ ከወጣንም ደግሞ ተገቢውን ትኩረት አድርገን ጥንቃቄ ማድረግ በጣም አስፈላጊ ነው። ከየትኛውም ነገር በላይ ግን በተለይ ሰዎች ከቤት የሚወጡ ከሆነ በሚሄድበት ቦታ ሁሉ የእጅና አፍንጫ ጭንብል ማድረግ ከየትኛው ነገር በላይ ይጠቅማል።
በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች በስፋት እየተስፋፋ ያለው የኮቪድ-19 ወረርሽኝ ለመግታት የጤና ሚኒስቴር ለህብረተሰቡ ግንዛቤ በመስጠት እንዲሁም ለመከላከል የሚረዱ ግብአቶችን በማቅረብ ላይ እንደሚገኝ ሚኒስትር ዴታው ዶክተር ደረጀ ገልጿል። ሰዎች በተለያዩ ምክንያት የአፍና አፍንጫ ጭንብል ማድረግ አይፈልጉም ያሉት ዶክተር ደረጀ ይህ ጊዜ እስኪያልፍ ግዴታ ነው በማለት መልእክት አስተላልፏል።
አፍና አፍንጫን በደንብ መሸፈን እንዲሁም ደግሞ መጣልም ካስፈለገ ስንጥል በአግባቡ መጣል፣ ምን ያክል ጊዜ ነው የምናደርገው? አንዳንዱ ለብዙ ጊዜ አንድ ፌስ ማስክ ሊያደርግ ይችላል። በየጊዜው እንግዲህ እንደ አቅራቦቱ መቀየርም አስፈላጊ ይሆናል። አንዳንዱ ጆሮ ላይ ብቻ አንጠልጥሎ እንዲሁ ዝም ብሎ የሚሄድበት አለ፣ ያለ ጊዜ ማውለቅ፣ እነዚህ ነገሮች አሉ እና ይህን ስናደርግ ደግሞ የእጃችን ጥንቃቄ አብሮ ማድረግ አስፈላጊ ነው። ስለዚህ ትኩረት ሊደረግበት ይገባል የጭንብል አጠቃቀማችን። ይህን ካደረግን በጣም ስርጭቱን መቀነስ ይቻላል ማለት ነው። በዚህ ላይ እንግዲህ እኛም በምንችለው መጠን እንግዲህ አንደኛ አቅርቦቱ በጣም እንዲስፋፋ እያደረግን ነው የምንገኘው። እኛም በጤና ሚኒስቴር እየገዛን እያስፋፋን ነው። ትንሽ መሻሻሎች አሉ።
የኮሮና ቫይረስን ለመከላከል ህዝቡ ከጤና ባለሙያዎች የሚተላለፍ መልእክቶችን ሳይሰላች መተግበር አለበት ያሉት ዶክተር ደረጀ አፍና አፍንጫን መሸፈን እንዲሁም እጅ መታጠብና ርቀትን መጠበቅ ያስፈልጋል ብለዋል። መዘናጋትም እንዳይኖር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምናልፈው። አሁን ኢትዮጵያውያን በአሜሪካ በግፍ የተገደለውን ጆርጅ ፍሎይድን ለማሰብ ባለፈው ሰኞ በሎስ አንጀለስ ከተማ በተጠራውና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶችና ብፁዓን ሊቃነ ጳጳሳት እንዲሁም ምዕመናን በተገኙበት ስነ ስርዓት ላይ አሰቃቂውን ግድያና በጥቅሉም በጥቁር አሜሪካውያን ላይ የሚፈጸሙ የዘረኝነት ምግባሮች አውግዘዋል። መንፈሳዊ አባቶች በተጨማሪም ጸሎት አሰምተዋል። ስነ ስርዓቱን የተከታተለው ዘጋቢያችን ዳንኤል አርጋው ተከታዩን አቀናብሯል።
ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ከአትላንት በስቲያ ሎስ አንጀለስ ዳውንታውን በተዘጋጀው የጆርጅ ፍሎይድ የመታሰቢያ ስነ ስርዓት ላይ የጥቁር ህዝቦች ህይወት ግድ ይለናል የሚሉ መፈክሮችን በመያዝ ግድያውን በጽኑ አውግዟል። በዚህ የመታሰቢያ ስነ ስርዓት ላይም የሰሜን ካሊፎርኒያ የኔቫዳ አሪዞና ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስና የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ እንዲሁም ከተለያዩ ቤተክርስቲያን አድባራት የተወጣጡ አባቶችና ምዕመናን የተገኙ ሲሆን በጆርጅ ፍሎይድ ግድያ የተሰማቸውን ሀዘን ገልጿል። የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ ለአሜሪካ ድምጽ እንዳሉት በአሜሪካ የጆርጅ ፍሎይድን ግድያ ተቃውመው የወንድሜ ደም የኔም ደም ነው ብለው የሚወጡ በርካታ ነጮችን ማየታቸው እንዳስደሰታቸው ገልጸው የኢትዮጵያ ሕዝብም ከዚህ እንደሚማር ያላቸውን ተስፋ ገልጸዋል።
በእውነት የተማርኩት ትምህርት ትልቅ ቁም ነገር ነው። ምክንያቱም በሀገራችን አሁን እንደው ከትግራይ ክልል እንደዚህ በአሰቃቂ ሞት ቢሞት ሌላው አማራው ኦሮሞ የኔ ነው ብሎ ይወጣል ወይስ ደግሞ አንድ አማራ ቢሞት አሁን በዚህ አሰቃቂ ሞት ከዚህም በባሰ ሌላው ትግራይ ኦሮሞ ይወጣል ወይ የኔ ነው ብሎ ከኦሮሞ ሳን በግፍ እንደዚህ ቢገደል ሌላ ይወጣል ወይ? ነገር ግን በአሜሪካ ነገር እያየው እየተደሰቱ ያለው አሁን በብዛት ነጩ ነው እየተቃጠለ እየተንገበገበ። አሁን እንደምታዩት ኮሮናን ሳይፈራ ከሞት ጋር እየተጋፈጠ ያለው ነጩ ነው። ስለዚህ ነጭ እንዲሆን የተወሰኑ ናቸው እንጂ ሁሉም ነጭ ዘረኛ አይደለም፣ ሁሉም ጥቁር ዘረኛ አይደለም። ግን በአሜሪካን አሁን እያየሁት ያለሁት በጣም ግሩም ነገር ነው። የዚያ ደም የኔ ነው ብሎ የኢትዮጵያ ሕዝብ ከዚህ እንዲማር እግዚአብሔር ፈቃዱ ይሁን።
የረጅም ጊዜ ሎስ አንጀለስ ከተማ ነዋሪ የሆኑት አቶ ዳኛቸው ተሾመ በጆርጅ ፍሎይድ የመታሰቢያ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ተገኝተው አጋርነታቸውን እንዲያሳዩ ካስተባበሩት መሃል አንዱ ናቸው። ከጥቁር አሜሪካውያን ጋር አጋርነታችን ማሳየት ይኖርብናል ባይ ናቸው።
ለጆርጅ ፍሎይድ የልዩ ልዩ ሃይማኖት መሪዎች ስለሚመጡ ለእኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ብፁዕ አቡነ ባርናባስ እና ብፁዕ አቡነ ቴዎፍሎስ እኛ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ መተን አጋርነታችን ማሳየታችን መልካም ይሆናል። በተለይ አፍሪካን አሜሪካኖች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸው የልብ መተሳሰር ዛሬ ሳይሆን ከዛሬ 150 ዓመት ጊዜ ጀምሮ የነበረ ነው እና አጋርነታችን በዚህ ጊዜ ማሳየት ይገባናል የሚል ሀሳብ አቅርቤላቸው እነሱም በዚህ ተስማምተው ካህናቶቹንም አነጋግረው ጠቅላላ ካህናቶቹም መጥተው ስነ ስርዓቱ ላይ ተሳትፈዋል። ግን ማለት የምፈልገው እኔ እዚህ ያለን ኢትዮጵያውያን በሙሉ ልንገነዘበው የሚገባው ጥቁር ነን፣ አፍሪካውያን ነን፣ ጥቁር ነን። አሜሪካ ውስጥ ስንታይም ሆነ እኛን የሚቀበሉን እንደ ጥቁር ነው። ጥቁር አሜሪካዊ ነን። እዚህ ሲቲዝን ይሆን ከአፍሪካን አሜሪካን የሚለየን ነገር የለም። ልጆቻችንም ጥቁሮች ናቸው። የኔ ልጅ አሁን ምኒልክ ዳኛቸው እዚህ ያለ ፊት ለፊቴ ምኒልክ ዳኛቸው እዚህም የተወለደው መንዚ አይደለም፣ ኦሮሞ አይደለም፣ የትግራይ ሰው አይደለም፣ ወላይታ አይደለም፣ ጋምቤላ አይደለም፣ አፍሪካን እና ልጆቻችን አፍሪካን አሜሪካኖች ናቸው። እኛም እዚህ ነ የመጣ ነው። እያንዳንዱ ቪዛ ተቀብሎ የመጣ ሰው በሙሉ በጥቁሮች ደም እነሱ በተሰቀሉት እነሱ በተቃጠሉት በውሻ በተለከሱት ሊንች በተደረጉት በእነሱ በጥቆች ደም ነው ያንን ቪዛ አግኝቶ አሃብ ራይት ማለት የቻለው። እና ይህንን መገንዘብ ይኖርብናል። ባለ ውለታዎቻችን ናቸው። በእነሱ ትግል ነው እዚህ መኖር ክብራችን ተከብሮ መኖር የቻለው። ተደጋገመ ውርደትና ግስ ሲፈጸምላቸው ደግሞ አብሮ አለመቆም የነውር ጫፍ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ካሊፎርኒያ ሊቃ አባቶች እዚህ መምጣታቸው ከፍተኛ ከፍተኛ አጋርነትን የሚያሳይ ነው። በየስቴቱ እንደዚህ እንደሚደረግ ተስፋ አረጋለሁኝ።
ይህ የጆርጅ ፍሎይድ የመታሰቢያ ስነስርዓት ማጠቃለያ ላይም በሃይማኖት አባቶች ቡራኬና የጸሎተ ፍትሐት ምስባክ በማሰማት ስነስርዓቱ ተጠናቋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አልጋውን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በቅርቡ በፖሊስ እጅ የተገደለውን የጥቁር አሜሪካዊን ጆርጅ ፍሎይድን ሞት ተከትሎ በመላው ዩናይትድ ስቴትስ በተቀጣጠለው የጸረ ዘረኝነት ተቃውሞ ዙሪያ ማህበራዊ መገናኛ ብዙሃን ላይ የሚታየው የተሳሳተና የተዛባ መረጃ ዋና ዓላማው በሰልፉ ላይ የታየውን ማህበራዊ አንድነት ዋጋ የሌለው ወይም ረብ የለሽ አድርጎ ለማቅረብና ለማጣጣል የታለመ ነው ሲሉ ባለሙያዎች ይተቻሉ። የአሜሪካ ድምጿ ማሪያ ፕሩስ ያጠናቀረችውን ዘገባ ጽዮን ግርማ ወደ አማርኛ መልሰዋለች።
በጆርጂያ የአሜሪካ ክፍለ ግዛት ነዋሪ የሆነችው ማርያም ጋጎሻሽሊ የጆርጅ ፍሎይድን ሞት ተከትሎ በተቀሰቀሱ የተቃውሞ ሰልፎች ዙሪያ በስደት አሜሪካን ሀገር ከሚኖሩ ጓደኞቿ ጋር ስትወያይ ወሬያቸው ተቃውሞ ሰልፉን ካስነሳው አሰቃቂ ግድያ ይልቅ በተቃውሞ ወቅት የተነሱ አመጾችና ንብረት ማውደሞች ላይ ትኩረት ሰጥተው እንደሚነጋገሩ ማስተዋሏን ትናገራለች። ይህንን አካሄድ ለመቀየርም በፌስቡክ ላይ ከአውሮፓ የፈለሱ ስደተኞች ብቻ በማህበራዊ መድሎና የዘር መብት ጥሰቶች ዙሪያ የሚወያዩበት ገጽ ከፍታለች።
We are from the region that has experienced colonialism, experienced ethnic oppression.
ሁላችንም የመጣነው በአውሮፓ ቅኝ ከተገዙ የዘር ጭቆናን ከቀመሱ የፖሊስን ጭካኔ ካዩና ፈላጭ ቆራጭ መንግስታት ካሏቸው ሀገሮች ነው። ግን አንዳንዶቻችን ነጭ የሚያገኘው የበላይነት ተጠቃሚ ስለሆንን በዘር ላይ የሚደርሰው መድሎ ቀጥታ አልደረሰብንም። ጥቁር አፍሪካውያንና አፍሪካ አሜሪካውያን እግር ውስጥ ሆነን ያለምንም ፍትህ ለዘመናት ባሳለፏቸው የባርነት፣ የግድያ፣ የፖሊስ ጭካኔና የመሳሰሉት ውስጥ አልኖርንም።
የዘር መድሎና በዜጎች መካከል ያሉ ኢፍትሃዊ አሰራሮችን የሚያነሱ ሐሳቦች በማህበራዊ ትስስር ሚዲያዎች አማካኝነት የሚሰራጩ ሐሰተኛ መረጃዎች ሰለባ ሆነው ቆይተዋል። ዋና አላማውም ሐሰተኛ ዘገባን በመጠቀም የዘር ጉዳይ ላይ የተዛባ አመለካከት እንዲኖር ማድረግ ነው። እንደምሳሌም በቅርቡ ዲሲ ብላክአውት የሚል ሃሽታግ በመጠቀም በትዊተር ላይ የተለቀቀውን የዲሲ ባለስልጣናት እየተካሄደ ያለውን ተቃውሞ ለማስቆም ተንቀሳቃሽ ስልኮችና ሌሎች የኤሌክትሮኒክስ መሳሪያዎች የኔትወርኪንግ ሲግናላቸውን ሆን ብለው እንዲጠፉ አድርገዋል የሚል የሐሰት መረጃን መጥቀስ ይቻላል። አሌክስ አንግራ የብሮኪንግስ ኢንስቲትዩት ፌሎ ናቸው።
The DC blackout campaign and the other propaganda campaigns that we saw surrounding the DC protests.
ዲሲ ውስጥ የተካሄዱ ባሉት የተቃውሞ ሰልፎች ወቅት ያየናቸው የዲሲ ብላክአውትም ሆነ ሌሎች የፕሮፓጋንዳ ዘመቻዎች በቅርቡ በተደረገው ምርጫ የውጭ ኃይሎች የአሜሪካ ሕዝቦች እንዲከፋፈሉና የሚያነሷቸው ሐሳቦች ጫፍና ጫፍ የተራራቁ እንዲሆኑ የተደረጉ ዘመቻዎችን ያስታውሳሉ።
የዲሲ ብላክአውት በትዊተር የማህበረሰብ መድረክ ላይ ጥቂት ተከታዮች ብቻ በነበሩት ገጽ የተጀመረ ዘመቻ መሆኑንና ሐሰተኛ በሆኑ ሌሎች አካውንቶች አማካኝነት እንዲሰራጩ በማድረግ በአጭር ጊዜ በህዝብ ዘንድ እንዲደርስ መደረጉን የዋሽንግተን ፖስት ጋዜጣ ዘግቧል። በክላምሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ፓትሪክ ዋረን የዚህ ገጽ ዋና ግብም ሰዎችን ግራ በማጋባት ትክክለኛ የሆነውንና ያልሆነውን መለየት እንዳይችሉ ማድረግ ነው ይላሉ።
Undermining social cohesion to make people believe that it's impossible to find out the objective truth about things. And
ይሄ ማህበራዊ ትስስርን ለማላላትና ሰዎች ትክክለኛውን እውነት ማግኘት እንዳይችሉ ቢያንስ እንዳይጥሩ ለማድረግ የሚደረግ ጥረት ነው። ወደ ኋላ መለስ ብለን በ2016 በድረ ገጽ ጥናት የወጡ መረጃዎችን ስናይ በሁለቱም የግራ ዘመምና የቀኝ ዘመም የፖለቲካ ፍልስፍና ተከታዮች የተከፈቱ የማህበራዊ ገጽ አካውንቶችን አግኝተናል።
ዋራን እንደሚሉት ሐሰተኛ መረጃዎች በተለይ ደግሞ እንደ ክትባትና አሁን ያለው ኮቪድ-19 ወረርሽኝ አይነት ጉዳዮች ዙሪያ የሚሰራጩ ሐሰተኛ መረጃዎች የበለጠ አደገኛ ናቸው።
What is the transmission rate of COVID-19? I have no idea. People don't really know. It depends on all kinds of things.
የኮቪድ-19 ስርጭት መጠኑ ምን ያህል ነው? አላውቅም። ሰዎች በትክክል እያወቁ አይደለም። ይሄ በብዙ ምክንያት ሊሆን ይችላል። ነገር ግን እንደነዚህ አይነት እርግጠኛ ያልሆነባቸው ነገሮች ሐሰተኛ መረጃዎችን ለማሰራጨት ምቹ ናቸው።
የማህበረሰብ ሚዲያዎች ከጊዜ ወደ ጊዜ ሐሰተኛ መረጃዎችን በማጥፋት ወይም በማገድ ረገድ እየተሻሻሉ መምጣታቸውን ባለሙያዎች ያስረዳሉ። ነገር ግን በተለይ ትልልቅ የማህበረሰብ እንቅስቃሴዎች በሚካሄዱበት ወቅት ሐሰተኛ መረጃዎቹ አሁንም ይታያሉ። የብሩኪንግስ ኢንስቲትዩሽን ፌሎ አሌክስ አንግራ
If you were already protesting in DC, you were already very angry, understandably.
ተቃውሞውን እያሰማ ያለ ሰው በፖሊስ ጭካኔ ምክንያት ንዴት ውስጥ ነው። ስለዚህ መንግስት የሚወስዳቸውን እርምጃዎች በተለይ ፖሊስ ከዜጎች ጋር ከፈጠረው ጸብ ጋር ተዳምሮ በጥርጣሬ ነው የሚመለከተው። ስለዚህ መንግስት የመገናኛ አውታሮችን ሙሉ ለሙሉ ዘጋ ተብሎ የተጋነነ መረጃ ሲወጣ በቀላሉ ይታመናል። ሰዎች ህገወጥ የሆኑ እርምጃዎችን እንዲወስዱም ይገፋፋል።
ሁለቱም ባለሙያዎች ሐሰተኛ መረጃን ሙሉ ለሙሉ ማጥፋት እንደማይቻል ቢስማሙም በድንገት የሚያጥለቀልቁ ሐሰተኛ መረጃዎችን ለማስቆም ግን መስራት ይቻላል ይላሉ። ሰዎችም ቆም ብለው ምን ያነበቡ እንደሆነና ውስጣቸው ካለው ስሜት ጋር ተደምሮ መጠቀሚያ እንዳይሆኑ እንዲመረምሩ ይመክራሉ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። በአገልግሎት ሰጪ በግንባታና በማዕድን ቁፋሮ ስራ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወኑት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን የሚጠቀሙ ቁጥራቸው አነስተኛ መሆኑን ደርሼበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት ለአሜሪካ ድምጽ አስታወቀ። ሁለተኛውን አገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋም የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል 19.4% ብቻ ዘመናዊ የምርት ሂደት የገበያ ብልሃቶችና ተቋማዊ አደረጃጀትን የመሰሉ ዘመንኛ ግኝቶችን ተግባራዊ ያደረጉ እንደሆነ አስታውቋል። መደረግ ይገባቸዋል ስላላቸው ምርምጃዎች ተቆሟል። ሀብታሙ ስዩም የተቋሙ ተመራማሪ ከሆኑት ዶክተር ጀማል መሐመድ ጋር ጥናቱን አስመልክቶ አጭር ቆይታ አድርጓል። ዶክተር ጀማል የጥናቱን ዓላማ በሚያስረዱበት ይጀምራል።
በመጀመሪያ የጥናት ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በ2012 በፈረንጆች አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል፣ ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታ ምን ያህል የተሳለጠ ነው። በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው፣ ከሌሎች ሀገሮች አንጻር ሲታይ የት ላይ የቆም ነው፣ ምን አይነት ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን፣ እነሱን ነገሮች ለማየት ነው።
ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው?
ኢኖቬሽን ያው ቴክኖሎጂ ብቻ አይደለም፣ የአሰራር ስርዓትንም የማርኬቲንግ ስርዓት የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዛ ውስጥ ወደ 19% ብቻ ናቸው በአለፉት በ2009 እና 2010 እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል፣ አዲስ የሆነ የገበያ አሰራር ሊሆን ይችላል፣ አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት 19% ናቸው። በቁጥር ወደ 150 አካባቢ የሚሆኑ ናቸው።
ይህ ቁጥር እጅግ አናሳ ይመስለኛል። ለናሙና ከተመረጡት መካከል ከ20% ያነሱት አገልግሎት ሰጪዎች፣ ድርጅቶችና ተቋማት ናቸው እነዚህ አዳዲስና የተሻሉ ግኝቶች ለመጠቀም የሞከሩት። እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል?
ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል። እንደዚሁ ዝቅተኛ ነው የኛ የሆነ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ተቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት 2-3 ዓመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው። በየቦታው የፖለቲካ ተርሞይል ስለነበር፣ በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ እጥረት ነበር። ያ የውጭ ምንዛሬ እጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ፣ እነሱ ደግሞ ዞሮ ዞሮ የሚያመርቱትና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ ያ ፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ተጽዕኖ ፈጥሯል የሚለው ነገር ግን የበለጠ ስቴይል በሆነ ጥናት መጠናት አለበት። ግን ከእነዚህ መላምቶች ያለፈ አይደለም። በዋናነት
እነዚህ ተቋማትና ድርጅቶች ያሉባቸውን አዳዲስ ቴክኖሎጂና አሰራሮችን የመጠቀም ደረጃቸውን ከሞላ ጎደል ያያችሁ ይመስለኛል። አሁን ካለበት ደረጃ ከፍ ብሎ እንደ ጎረቤት ሀገራትና እንደ ሌሎች ሀገራት አዳዲስ የቴክኖሎጂ ፈጠራዎችና አሰራሮችን ተቋማትና ድርጅቶች ይጠቀሙ ዘንድ ምን መደረግ እንዳለበት ጠቁማችኋል ወይ?
በደንብ ትኩረት ሰጥተን እሱ ላይ ጥቆማ አድርገናል። አንዱን ዋናው የመጀመሪያው ትኩረት ሊሰጠው የሚችለው ነገር ባገኘነው ጥናት ከቢዝነስ ፈርሞችን ከንግድ ተቋማትን በጠየቅነው ምክንያት ኢኖቬሽንን ላለማካሄድ ትልቁ ተግዳሮታቸው የነበረው የገንዘብ እጥረት ነው። የተለያዩ የገንዘብ ተቋማትም ንግድ ተቋማት የሚያበድሩት ለታወቁና ለተለመዱ የስራ ሂደቶች እንጂ ሪስክ ላላቸውና ላልታወቁ ውጤታቸው ገና ለማይታወቅ ነገሮች በብዛት አያበድሩም። ለአዳዲስ ጀማሪዎችም አያበድሩም ብዙ ጊዜና በጣም ዝቅተኛ ነው። ስለዚህ መንግስት ወይም ሌሎች ተቋማት የገንዘብ የፋይናንሻል ሴክተር ሬጉሌሽንም ሊሆን ይችላል የተለያዩ ነገሮችን በዛ ጉዳይ ላይ ማስተካከል ያስፈልጋል። ሌላው ደግሞ በተቋማት መካከል ያለውን ግንኙነት፣ የእውቀት ልውውጥ፣ አዳዲስ ሀሳቦች አንዱ ከአንዱ ወስዶ ወደ ቢዝነስ የመቀየር እነዚህን ነገሮች የመደጋገፉን መሰራት አለበት። በተቋማት መካከል ሊሆን ይችላል፣ በኢንዱስትሪዎች እና በዩኒቨርሲቲዎች እውቀት በሚፈጥሩ ቴክኖሎጂ በሚያመርቱ ተቋማት ሊሆን ይችላል። ስለዚህ በእነዚህ ሀገሪቱ ውስጥ በሚሰሩ ኢኖቬሽን ሊመለከታቸው በሚችሉ ተቋማት መካከል ትስስር መፈጠር አለበት። ሌላው ነገር ምንድን ነው? እያንዳንዳቸው ተቋማት በውስጣቸው ኖሌጅ ማኔጅመንት ስርዓት መተግበር አለባቸው። ሀሳቦችን ወደ ተግባር የመቀየር የማሳደግ ስራ ወይም ስትራቴጂ ያስፈልጋቸዋል። ይህንንም ጠቁመናል። ሌላው የአይሲቲ ኢንፍራስትራክቸር ነው። እንግዲህ ኢኖቬሽን እውቀት ያስፈልገዋል። በሰፊው እውቀት መጠቀም ወይም ኖሌጅ ኢንቴንሲቭ የሆነ ሴክተር ነው። ስለዚህ እውቀት ከአንዱ ወደ አንዱ መሸጋገር አለበት። እሱም ደግሞ የእውቀት ሽግግሩን የሚያሳልጠው የኮሚኒኬሽን ኢንፍራስትራክቸሩን፣ ኢንተርኔቱ፣ የስልክ ልውውጡ፣ ሶሻል ኔትወርክ እሱ ጉዳይ እኛ ሀገር ላይ በጣም ዝቅተኛ ነው። 50% በታች የሆኑት ፈርሞች ናቸው የአይሲቲ ኢንፍራስትራክቸር የተጠቀሙት ኢኖቬሽን ናቸው። ሌሎቹ ያንን አክሰስ አልነበራቸውም ማለት ነው። ስለዚህ እዚህም ላይ የእውቀት ልውውጡ የተሳለጠ እንዲሆን የአይሲቲ ኢንፍራስትራክቸሩም በዛሱ መዳበር አለበት። እዚህ ላይ መንግስት ወይም ሌሎች ተቋማት የቻሉት የሚያክል ኢንቨስት ማድረግ አለባቸው። ሌሎች ደግሞ ዩኒቨርሲቲ የሰለጠነ የሰው ኃይል ያስፈልጋል ኢኖቬት ለማድረግ ያመርቷቸው ዩኒቨርሲቲዎችን ያንን ያመርቷቸውን የሰው ኃይሎች ከኢንዱስትሪዎቹ ፍላጎት ጋር ተጣጣመ መሆን አለበት። ኳሊቲውም በዛው ልክ የተሻሻለ መሆን አለበት። ያው ረጅም ጊዜ የሚወስድ እንዲህ በቀላሉ መሻሻል ስላለው የሚሻሻል ባይሆንም ግን እነዚያ ጉዳዮች ላይ ጥቆማ ሰጥተዋል።
ዶክተር ጀማል አሁኑ እጅግ በጣም አመሰግናለሁ። ደህና ያምሹ።
እኔም አመሰግናለሁኝ።
ሀብታሙንና እንግዳውን ዶክተር ጀማል ሙሐመድን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ ከአቀናባሪያችን ንጉሥ ታምሬና ከዋና አዘጋጇ ትስታበላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።